የምስራች ድምጽ ነው።
ተስፋ ለሴቶች በምስራች ድምጽ መገናኛ ዘዴዎች ተዘጋጅቶ የሚቀርብላችሁ ሳምንታዊ ፕሮግራም ነው። የዚህ ፕሮግራም አላማ ለሴቶች ችግራቸውን በማስገንዘብ ለችግራቸው መፍትሄ ለመጠቆምና በመንፈሳዊ ህይወታቸው እንዲበረቱ ለማስተማርና አብሮ በመጸለይ ለውጥ እንዲያመጡ ለመርዳት ነው። ተስፋ ለሴቶች ሰላም ጤና ይስጥልኝ። የተወደዳችሁ የተስፋ ለሴቶች የሬዲዮ ፕሮግራም ተከታታዮች
የጌታ ጸጋና ሰላም ይብዛላችሁ ይላለን። የዛሬውን ፕሮግራማችንን እንጀምራለን።
ዛሬም እንግዲህ ከባለፈው ሳምንት የቀጠለውን የአካል ብቃት እንቅስቃሴን አስመልክቶ ያዘጋጀነውን ሁለተኛ ክፍል ይዘንላችሁ ቀርበናል።
የአካል ብቃት እንቅስቃሴ ለጤናችን እጅግ ጠቃሚ መሆኑን ተመልክተናል። ዛሬም ተጨማሪ ሐሳቦች ላይ እንወያያለን።
ልክ ነው። ይህ ለኔ ጠቃሚ አይደለም አንበል። አውቀን ባወቅነው እውቀት መጠቀም ብልህነት ነውና የእግዚአብሔር ቃል ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል ይላል። እውቀት መንፈሳዊ ብቻ አይደለም፣ ይህንንም ማወቅ ለስጋችን ይጠቅማል።
አዎ፣ ስጋችን ጤናማ ሲሆን ነው ደስ ብሎን የእግዚአብሔርን ሥራ የምንሰራው።
እንደ ከዚህ በፊቱ ሁሉ ዛሬም በጸሎት ጊዜውን ለእግዚአብሔር አሳልፈን እንስጥ።
እግዚአብሔር አምላኬ ሆይ ስለዚህ ሰዓትና ስለዚህ ጊዜ እናመሰግናለን። አምላካችን ሆይ ይህንን ጊዜ ይህንን ሰዓት እንድናይ አንተ ስለረዳን በጌታ በኢየሱስ ስም ይባረክ። እግዚአብሔር አምላኬ ሆይ ጊዜያችንን እንድትባርክልን አንተ እንድትገኝልን እንጸልያለን። ጌታ ሆይ የምትናገርን ነገር እንድናስተውል በልባችንም እንድናስቀምጠው እግዚአብሔር አባቴ ማስተዋልና ጥበብን እንድትሰጠን እንጸልያለን። ቀሪ ጊዜያችን ሁሉ አሳልፈን ለታመኖች ሰጠን።
አሜን።
በጌታ በኢየሱስ ስም አሜን።
ሃሌሉያ 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 በጁ የያዘ መንገዴን የሚቀይሰው አምላኬ እሱ ብቻ ነው። እግዚአብሔር እሱ ብቻ ነው። ሕይወቴን ሰጥቼዋለሁ መልሼ
can't afford it, call it, call it.
ጉልበት የሚጠይቅ ስራ በከፍተኛ መጠን መቀነሱ ከአካል ካይምሮና ከስሜት ጋር የተያዘ ብዙ የጤና መቃወሶችን አስከትሏል። ለምሳሌ በብሪታንያ የሚገኝ አንድ የጤና ድርጅት እንደሚከተለው ዘግቧል። በቂ እንቅስቃሴ የማያደርጉ ልጆች ለራሳቸው ያላቸው ግምት ዝቅተኛ ሲሆን የበለጠ ፍርሃትና ጭንቀት ይሰማቸዋል ይላል።
በተጨማሪም እነዚህ ልጆች የጽና የትንባው ሱሰኛ የመሆን እድላቸው በቂ እንቅስቃሴ ከሚያደርጉ ልጆች በጣም የሰፋ ነው።
ቁጭ ብለው የሚውሉ ሰራተኞች ወዲያ ወዲህ ከሚንቀሳቀሱ ሰራተኞች የበለጠ ከስራ ገበታቸው ይቀራሉ። በቂ እንቅስቃሴ ሳያደርጉ የኖሩ ሰዎች እድሜያቸው እየገፋ ሲሄድ ደግሞ የለት ተለት ኑሯቸው የሚጠይቀውን አቅምና እንደ ልብ የመንቀሳቀስ ችሎታ እንኳ ያጣሉ። ከዚህም የተነሳ ብዙዎቹ ሰው እጅ ላይ ለመውደቅ ይገደዳሉ። የአይምሯቸውም ጤንነት ይቃወሳል።
በቂ እንቅስቃሴ አለማድረግ ትንባው ከማጨስ እንኳን የበለጠ በጤንነታችን ላይ ጉዳት ሊያመጣ ይችላል። ብዙ የማይንቀሳቀሱ ሰዎች ብዙ ከሚንቀሳቀሱ ሰዎች ጋር ሲወዳደሩ በደም ግፊት መጨመር፣ በልብ ህመም፣ በአጥንት መሸርሸር ችግር፣ በአንዳንድ የካንሰር አይነቶችና በውፍረት የመጠቃት እድላቸው ከፍተኛ እንደሆነ በብዙዎች ዘንድ ተቀባይነት አግኝቷል።
ዘ ዎል ስትሪት ጆርናል የተባለ ጋዜጣ እንደዘገበው በሁሉም የዓለማችን ክፍሎች በቂ ምግብ የማግኘት ችግር ባለባቸው አካባቢዎች እንኳን ሳይቀር ከመጠን በላይ ወፍራም የሆኑ ሰዎች ቁጥር በሚያስደነግጥ ሁኔታ እየጨመረ ነው ሲል ዘግቧል።
ዘወትር መጠነኛ የሆነ አካላዊ እንቅስቃሴ ማድረግ ለደህንነታችን አስፈላጊ እንደሆነ ግልጽ ነው። ይሁን እንጂ አካላዊ እንቅስቃሴ በበቂ መጠን አለማድረግ ስለሚያስከትለው አደጋ ብዙ ቢነገርም ከዓለማችን ነዋሪ ሰፊ የሆነው ክፍል አሁንም በቂ የሰውነት እንቅስቃሴ አያደርግም።
የዓለም የልብ ህመም ፌዴሬሽን ከዓለም ህዝቦች መካከል ከ60 እስከ 85 በመቶ የሚሆነው ክፍል በተለይ ልጃገረዶችና ሴቶች ለጤንነት ጥቅም በሚያስገኝ መጠን አካላዊ እንቅስቃሴ እንደማያደርጉ ያምናል።
ይሄው ድርጅት ከሁለት ሶስተኛ የማያንሱ ልጆች ለጤናቸው በሚበጅ መጠን አካላዊ እንቅስቃሴ አያደርጉም ይላል።
የዓለም የጤና ድርጅት በመላው ዓለም የተደረጉ የጤና ቅኝቶች ያስገኙት ውጤት በአስደናቂ ሁኔታ ተመሳሳይ ነው ይላል። ስለዚህ በየዓመቱ 2 ሚሊዮን የሚያክሉ ሰዎች በቂ እንቅስቃሴ ካለማድረግ ጋር ተዛማጅነት ባላቸው ምክንያቶች የሚሞቱ መሆናቸው ሊያስደንቀን አይገባም።
ይህ አዝማሚያ በጣም አስደንጋጭ እንደሆነ በመላው ዓለም የሚኖሩ የሕክምና ባለሙያዎች ያምናሉ። በዚህ ምክንያት በዓለም ዙሪያ የሚገኙ መንግስታዊ ድርጅቶች መጠነኛ የሆነ አካላዊ እንቅስቃሴ ማድረግ አስፈላጊ መሆኑን ለሕዝብ ለማስተማር የሚያስችላቸውን የተለያየ ዘመቻ ጀምረዋል።
መንግስታትና የጤና ተቋሞች ምንም ያህል ጥረት ቢያደርጉ የየግል ጤንነታችንን የመንከባከቡ ኃላፊነት የሚወድቀው በራሳችን ላይ ነው። በበቂ መጠን እንቀሳቀሳለሁ? ሰውነቴ የሚያስፈልገውን ያህል የአካል ብቃት እንቅስቃሴ እያደረግኩ ነው? ካልሆነስ በቂ እንቅስቃሴ እንዳላደርግ ያገደኝ የአኗኗር ስልት እንዴት መለወጥ እችላለሁ ብለሽ ራስሽን ጠይቂ።
የሚቀጥለው ሐሳብ የአካላዊ እንቅስቃሴሽን መጠን ከፍ ማድረግ የምትችይበትን መንገድ ይጠቁማል።
የገባው ሰው ባንተ መታየቱ መወደዱ ደህንነት ማግኘቱ ሳይለመድ ሁሌ ያመልክሃል ባንደበቱ ክብርን ይሰጥሃል። የገባው ሰው ተመታየቱ መወደዱ ደህንነት ማግኘቱ ሳይ
በቂን ከስቃሴ ያለማድረግ ለህይወት አስጊ በሆኑ አንዳንድ በሽታዎች የመያዝ እድልን በእጅጉ ይጨምራል። ለምሳሌ የአሜሪካ ልብ ህመም ማህበር እንደሚለው በበቂ መጠን አለመንቀሳቀስ በልብ በሽታ የመያዝን እድል በእጥፍ ሲያሳድግ፣ የደም ግፊት መጨመር በሚያስከትለው ችግር የመጠቃት እድልን ደግሞ በ30% ያሳድጋል።
በተጨማሪም በልብ ምትና በደም ዝውውር ችግር የመሞት እንዲሁም በአንጎል ውስጥ ደም የመፍሰስን አጋጣሚ በእጥፍ ከፍ ያደርጋል።
በቅርብ የተደረጉ ጥናቶች እንደሚጠቁሙት አዘውትረው በቂ እንቅስቃሴ የማያደርጉ ልጆች ቁጥር በጣም እየጨመረ ነው። በቂ እንቅስቃሴ ያለማድረግ ችግር ከወንዶች ይልቅ በሴቶች ልጆች ላይ ጎልቶ ይታያል። ልጆች እያደጉ በሄዱ መጠን የሚያደርጉት እንቅስቃሴም እየቀነሰ የሚሄድ ይመስላል። ልጆች አዘውትረው በቂ እንቅስቃሴ ቢያደርጉ ከሚያገኙአቸው ጥቅሞች ውስጥ የሚከተሉት ይገኛሉ።
አጥንቶቻቸውና ጡንቻዎቻቸው ከመዳበራቸውም በላይ ጤናማ የሆኑ መገጣጠሚያዎች ይኖራቸዋል።
ከመጠን በላይ ክብደት አይጨምሩም ወይም አይወፍሩም።
ከደም ግፊት መጨመር ጋር ተዛማችነት ያላቸው ችግሮች ማስወገድ ወይም ማዘግየት ይችላሉ።
ከድሜ ጋር ተያይዞ የሚመጣውን አይነት የስኳር በሽታ መከላከል ይችላሉ።
ለራሳቸው ያላቸው ግምት ከመጨመሩም በላይ የስጋትና የጭንቀት ስሜት ይቀንስላቸዋል።
እንቅስቃሴ የበዛበት ኑሮ መልመዳቸው ትልቅ በሚሆኑበት ጊዜ ቁጭ ብሎ መዋል እንዳይወዱ ያደርጋቸዋል።
ሰዎች እድሜያቸው እየገፋ ሲሄድ መጠነኛ የሆነ የአካል ብቃት እንቅስቃሴ ቢያደርጉ ጠቀሜታው የጎላ ነው። ቢሆንም ብዙ አረጋውያን ጉዳት ይደርስብኛል ወይም እታመማለሁ በሚል ፍርሃት አካላዊ እንቅስቃሴ ከማድረግ ወደ ኋላ ይላሉ።
እርግጥ ነው አረጋውያን ከበድ ያለ የአካል ብቃት እንቅስቃሴ ከማድረጋቸው በፊት ሐኪም ማማከር ይኖርባቸዋል። ይሁን እንጂ አካላዊ እንቅስቃሴ የአረጋውያንን ህይወት የተሻለ ሊያደርግ እንደሚችል ባለሙያዎቹ ያምናሉ። አረጋውያን አዘውትረው አካላዊ እንቅስቃሴ የሚያደርጉ ከሆነ
አእምሯቸው ይበልጥ ንቁ ይሆናል።
ሚዛን የመጠበቅና የመተጣጠፍ ችሎታቸው ይጨምራል።
ስሜታዊ ጤንነት ይኖራቸዋል።
ከጉዳት ወይም ከህመም ፈጥነው ያገግማሉ።
ጨጓራቸውና አንጀታቸው እንዲሁም ጉበታቸው ስራውን በተሻለ ሁኔታ ያከናውናል።
የሚመገቡት ምግብ በጥሩ ሁኔታ ከሰውነታቸው ጋር ይዋሃዳል።
በሽታ የመከላከል አቅማቸው ይጨምራል።
አጥንታቸው ይጠነክራል።
የተሻለ አቅም ይኖራቸዋል።
ጤንነትሽን መንከባከብሽ ትምህርት የመቀጠል ችሎታን ብሎም ህይወትን ሊያሻሽልልሽ ይችላል።
አምላክ የሰጠሽን ሰውነት መንከባከብሽ በጣም አስፈላጊ ነው። በመዝሙረ ዳዊት ምዕራፍ 139 ቁጥር 14 እንዲህ ይላል፣ ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግናለሁ ይላል።
በቂ እንቅልፍ አለማግኘትሽ ድክምክም ብለሽ እንድትታይ፣ እንድትልፈሰፈሽና ግራ እንድትጋቢ ሊያደርግሽ አልፎ ተርፎም ሊደብትሽ ይችላል። በተቃራኒው ደግሞ በቂ እረፍት ማግኘትሽ የበለጠ ጉልበት ይሰጥሻል። በተጨማሪም እድገትሽን ያፋጥንልሻል። የአንጎልሽን አሰራር ያሻሽላል። የሰውነትሽን በሽታ የመከላከል አቅም ይጨምርልሻል። እንዲሁም ጥሩ ስሜት እንዲሰማሽ ያደርጋል። ትንሽ ጥረት በማድረግ ብቻ ይህንን ሁሉ ጥቅም ማግኘት ይቻላል።
በአስራዎቹ እድሜ የሚገኙ ወጣቶች እድገታቸው ፈጣን ነው። ለምሳሌ ያህል አብዛኞቹ ወንዶች በ10ና በ17 ዓመት ዕድሜ መካከል የሰውነታቸው ክብደት በእጥፍ ይጨምራል። ሴት ልጆችም በከፍተኛ ፍጥነት ያድጋሉ። በማደግ ላይ ያለ ሰውነት ደግሞ በቂ ምግብና ኃይል ያስፈልገዋል። እንግዲያው ሰውነትሽ የሚያስፈልገውን የተመጣጠነ ምግብ እንዲያገኝ አድርጊ።
የአካል ብቃት እንቅስቃሴ ጡንቻዎችሽንና አጥንቶችሽን ሊያጠነክርልሽ የሚችል ሲሆን ኃይልሽን ከፍ ለማድረግ ክብደትሽን ለመቆጣጠር፣ የማሰብ ችሎታሽን ለማሳደግ፣ የሰውነትሽን በሽታ የመከላከል አቅም ለመጨመር፣ ውጥረትን ለመቀነስና ስሜትሽን ለማነቃቃት ሊረዳሽ ይችላል።
በቂ እንቅልፍ፣ የተመጣጠነ ምግብና መጠነኛ የአካል ብቃት እንቅስቃሴ ሰውነትሽ መስራቱን እንዲቀጥል ጥሩ አስተዋጽኦ ያበረክታሉ።
ውድ እህቴ ሆይ፣ ምንም እንኳን ይህ ነገር በእኛ ሀገር የተለመደ ባይሆንም ይህን ያህል ጠቀሜታ ካለው ለምን ካሁኑ አትጀምሪም? በቂ የአካል ብቃት እንቅስቃሴ የምታደርጊበት መደበኛ ፕሮግራም ይኑርሽ። በተቻለ መጠን ያንን ተግባራዊ ያድርጊ።
አንተ መታየቱ መወደዱ ደህንነት ማግኘቱ ሳይለመድ ሁሌ ያመልክሃል ባደበቱ ክብርን ይሰጥሃል የገባው ሰው አንተ መታየቱ መወደዱ ደህንነት ማግኘቱ
ውድ እህቴ ሆይ፣ ምን አይነት ምግብ ነው በጣም የምትወጪው? አዎ፣ እንግዲህ ሁላችንም የምናደንቀው ነገር አለን። የምናጣጥመው ምግቡን እንጂ ጥርሳችንን አይደለም። ወደ አፋችን የምንከተው ምግብ ነው ጣፋጭ ወይም ሌላ የሚሆነው። ይህንን ልዩ ልዩ ጣዕም እንድናጣጥም የሚረዳን ደግሞ ምላሳችን ነው። ሁል ጊዜ የምንወደውን ምግብ አይነት ብቻ ብንመገብ ምን ሊሆን ይችላል? ለምሳሌ እኔ እንደዛ ባደርግ እጎዳለሁ። ምክንያቱም በብዛት ስኳር ያለባቸው ማለትም ጣፋጭ ምግቦችን እወዳለሁና። ሌሎች ደግሞ ስጋ ብቻ መብላት ይወዳሉ። ምርጫችን ምንም ይሁን ምን፣ ሁሌ ግን የምንወደውን ብቻ የምንመገብ ከሆነ መጨረሻችን በሽተኛ መሆን ነው። ምክንያቱም አንድ አይነት ምግብ መመገብ ለሰውነታችን በቂ ስላልሆነ ነው። ላንቺ ሙዝ በጣም የምትወጂው ምግብ ቢሆን ይህ በጣም ጥሩ ነው። ነገር ግን ብቻውን ዋጋ የለውም። በሙዝ ውስጥ ያለው ንጥረ ነገር በጣም ጥሩ ነው። ብቻውን ግን ሌላውን ሊተካ አይችልም። አየሽ እህቴ ሆይ፣ የተመጣጠነ ምግብ ማግኘት በጣም አስፈላጊ ነው። አሁን አንድ ጥያቄ አለኝ። መጽሐፍ ቅዱስ የእግዚአብሔር ቃል ከተመጣጠነ ምግብ ጋር እንደተመሳሰለ ታውቂያለሽ? የእግዚአብሔርን ቃል እንዴት ነው የምንመገበው? የእግዚአብሔርን ቃል መመገብ ማለት የመጽሐፉን ወረቀት ቀዶ ማኘክና መዋጥ ማለት አይደለም። የእግዚአብሔርን ቃል መብላት የሚለው አባባል ነው። መብላት ማለት መማር ማለት ነው። ስንመገብ የሆነ ምግብ ባፋችን ውስጥ እናደርጋለን፣ እናኝከዋለን፣ ከዚያም እንውጠዋለን። የዋጥነው ምግብ ከአፋችን ወደ ጨጓራችን ያልፋል። እዚያም አስደናቂው የመፍጨት ሥርዓት ይካሄድበታል። ለሰውነታችን ጠቃሚው ይለያል፣ ወደ ሰውነት ክፍልም ይላካል። ሰውነታችንም ያንን የተጣራ ምግብ ለሰውነት ግንባታ፣ ለኃይል ሰጭነትና ለበሽታ ተከላካይነት ይጠቀምበታል። ንጹህ ደም፣ አጥንት፣ ልዩ ልዩ ሴሎችም ይሰሩበታል። ትምህርትም ከመመገብ ጋር በጣም ይመሳሰላል። ልዩነቱ ምግብ በጨጓራና በአንጀት ውስጥ ሲፈጭ ዕውቀት በአእምሮ ውስጥ መሆኑ ነው። የእግዚአብሔርን ቃል ስንሰማ ወደ አእምሮአችን እንወስደዋለን። ስለ ሰማነው ወይም ስላነበብነው ቃል ማሰብ እንጀምራለን። ይህ ልክ እንደ ማኘክ ነው። እግዚአብሔር የተናገረንን ቃል ስናስብ ለመቀበል ወይም ላለመቀበል እንወስናለን። የትኛው ነው ጤናማ ውሳኔ? እግዚአብሔር ያለውን መቀበል ወይስ አለመቀበል? በእርግጠኝነት የእግዚአብሔርን ቃል መቀበል ወይም ማመን ነው። እግዚአብሔር እንደሚወደንና ለእኛ የተሻለውን ነገር እንደሚያውቅ ማመን አለብን። እግዚአብሔር በምሳሌ ላይ እንደተናገረው የእርሱ ቃል ሁሉ ፍጹም እንደሆነ ነው። ምሳሌ ምዕራፍ 30 ቁጥር 5 ላይ የእግዚአብሔር ቃል ሁሉ ተፈትናለች፣ እርሱ ለሚታመኑት ጋሻ ነው ይላል። ስለዚህ የእግዚአብሔር ቃል እውነተኛ መሆኑን ማመን አለብን። አንድ ጊዜ ይህንን አምነን ከተቀበልን የእግዚአብሔርን ቃል ወደ ውስጣችን አስገብተን ማሰብ እንጀምራለን። የእግዚአብሔርን ቃል በአእምሮአችን ስናስብ ተግባራዊ እርምጃው ተከትሎ ይመጣል። የእግዚአብሔር አስደናቂው ቃል የሕይወታችን አካል ይሆናል ማለት ነው። የዚያን ጊዜ ፈጨነው ማለት ነው። ሌላ ምሳሌ እንመልከት። በጎረቤታችን የማንወዳት ሴት አለች እንበል። ምናልባት ባለባበሷ፣ ባወራሯ ወይም ልጆቿን በመታደርገው ነገር ሊሆን ይችላል የጠላናት። ሌላ ሰው መጥቶ ስለዚህች ሴት መልካም ነገር ቢጠይቀን አንድ እንኳን መልካም ነገሯን መናገር አንችልም። የምታደርገው ነገር ሁሉ ያስጠላናል። የእግዚአብሔርን ቃል ደግሞ ስናስብ ጎረቤቶቻችንን እንደራሳችን እንድንወድ ተናግሮናል። ለዚህች ጎረቤቴ ፈጽሞ ፍቅር የለኝም፣ ፈጽሞ አልወዳትም ልንል እንችላለን። የእግዚአብሔር ቃል ካለ ደግሞ መውደድ አለብን። ለእርሷ ያለን አመለካከት ሊለወጥ ይገባዋል። ስለዚህ ወደ እግዚአብሔር በመቅረብ እግዚአብሔር ሆይ እባክህ ለዚህች ጎረቤቴ ያለኝን አስተሳሰብ ለውጥ፣ ምክንያቱም አልወዳትም፣ ነገር ግን አንተ ጎረቤቴን እንድወድድ ትፈልጋለህ ብለሽ መጸለይ ያስፈልጋል። ከዚያም ጎረቤትሽ መታመሟን ሰማሽ እንበል። ከዚያም ምግብ ይዘሽላት ብትሄጂ ፍቅርሽን የምትገልጭበት አንዱ መንገድ ነው። አየሽ፣ የዚያን ጊዜ ነው የእግዚአብሔርን ቃል ሰማሽ የሚባለው። በውሳኔሽና በምታደርጊው ነገር ነው ቃሉን የህይወትሽ አካል እንዳደረግሽው የሚታወቀው። የዚያኔ ነው ቃሉን በላሽው የህይወትሽም አንድ ክፍል አደረክሽው የሚባለው። ይህ ደግሞ እግዚአብሔር ብቻ ሳይሆን አንቺንም ደስ ያሰኝሻል። ከዚያም በራስሽ ውስጥ ለውጥ ማየት ትጀምራለሽ። በእርግጥ ጎረቤትሽን እየወደድሻት ትመጫለሽ። ልክ ምግብ ለመብላት እንደምንተጋው ሁሉ በየቀኑ የእግዚአብሔርን ቃል ለመመገብ መትጋት አለብን። ምክንያቱም እኛ ሰዎች ነን፣ ነገሮችን በቀላሉ እንረሳለን። ስለዚህ ሁል ጊዜ በመንገዳችን መሆን እንችል ዘንድ የሚያስታውሰን የእግዚአብሔር ቃል ያስፈልገናል። አዳዲስ ነገሮችንም ለመማር፣ ስለ እግዚአብሔር የበለጠ ለማወቅ፣ በመንፈሳዊ ህይወታችን ለማደግ፣ ጥሩ አፍቃሪና ጤናማ የሆነ ግንኙነት ያለን ሰዎች ለመሆን ቃሉን እለት እለት መመገብ አለብን። ስለዚህ መጽሐፍ ቅዱስን በየዕለቱ ማንበብና ተግባራዊ ማድረግ አለብን ማለት ነው። ውድ እህቴ ሆይ አንቺ መጽሐፍ ቅዱስ ላታነቢ ትችያለሽ፣ ባለመማርሽ የተነሳ ማለቴ ነው። ወይም ደግሞ የራስሽ መጽሐፍ ቅዱስ የለሽ ይሆናል። በዚህ ውስጥ ሻይዘን ይህንን የሬዲዮ ፕሮግራም መከታተልሽን ቀጥይ። ሌሎች የምስራች ድምጽ የሬዲዮ ፕሮግራሞችንም በየዕለቱ መከታተል ትችያለሽ። በእነዚህ ፕሮግራሞች ውስጥ የእግዚአብሔርን ቃል ትሰሚያለሽ። ይህ የእግዚአብሔር ቃል ደግሞ ዘላለማዊ ነው። ጥቂቱ የእግዚአብሔር ቃል በሕይወታችን ትልልቅ ሥራዎችን ይሠራል። እግዚአብሔር ሁላችንም እርሱን በሚገባ እንድናውቀው ይፈልጋል። ሁላችንንም ይወደናል። እስኪ ከኔ ጋር አብረን እንጸልይ። እግዚአብሔር ሆይ ስለ ተወደደው ቃልህ እናመሰግንሃለን። ቃልህ እንዴት በተሻለና ጥሩ በሆነ መንገድ መኖር እንደምንችል ያስተምረናል። እንድንመገበው እርዳን። በውስጣችን በልባችን አስቀምጠን ከኃጢአት ማምለጫ እንዲሆንልን እንለምንሃለን። ሁል ጊዜ ቃልህን መመገባችንን እንድንቀጥል እርዳን። ከራሳችን ማንነት ወጥተን በአንተ መንገድ መሄድ እንድንችልም ጭምር አንተ እርዳን። በጌታ በኢየሱስ ስም አሜን።
Allah, I'm not the same.
የተወደዳችሁ አድማጮቻችን እንግዲህ የዛሬውን ፕሮግራማችንን ወደ ማጠናቀቁ ተቃርበናል። በፕሮግራማችን ላይ ያላችሁን ሐሳብ፣ ምክር፣ ጥያቄና አስተያየት እንዲሁም የጸሎት ርዕስ በአድራሻችን ላኩልን። አድራሻችን የምስራች ድምጽ መገናኛ አገልግሎት ተስፋ ለሴቶች የራዲዮ ፕሮግራም የመልእክት ሳጥን ቁጥር 1366 አዲስ አበባ ነው። እንዲሁም በስልክ ቁጥራችን 0944088425 እደግመዋለሁ፣ 0944088425 ደውሉልን ወይም አጭር የጽሑፍ መልእክት ላኩልን። በተጨማሪም የምስራች ድምጽ ራዲዮ በሚል የፌስቡክ ገጻችን በቴሌግራምና በዋትስአፕ ልታገኙን ትችላላችሁ። እስካሁን ቆይታችሁ ፕሮግራማችንን ስለተከታተላችሁ ከልብ እናመሰግናለን። ፕሮግራሙን አዘጋጅቼ በማቅረብ ከእናንተ ጋር የነበርኩት እኔ አስራት ፈይሳ ነኝ። ሳምንት በተከታዩ ፕሮግራማችን እስከምንገናኝ ሰላም ቆዩን።
Yeah.